ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ ዕለተ ማክሰኞ ምሽት የመጋቢት 5 2015 ዓ.ም መሰናዶ ጀምሯል። ለምሽቱ ያዝናቸውን ጥንቅሮች እናስተዋውቃችሁ።
ብዙ ስራ የሚሰሩ ግን ደግሞ ያልታዩ መደነቅን ያላገኙ ሰዎችን ማድነቅ፣ በዋነኝነት ደግሞ ለሴቶች ነው ፕሮግራሙ ሪሊ የቆመው።
ባለፈው ሳምንት ማገባደጃ ላይ በዩናይትድ ስቴትስ ቨርጂኒያ ግዛት ከተካሄደው ከራሳቸው አልፎ ለማህበረሰቡ የሚበጅ ስራን የሰሩ ሴቶችን እውቅና የሚሰጠው ድንቅነሽ መሰናዶ ላይ የተቀነጨበ ምስል ነው የተመለከታችሁት። ዝግጅቱ ምን ይመስል ነበር የሚለው አብይ ርዕሳችን ነው። በሌላ በኩል ራሱን ከማጥፋት ተመልሶ መጽሐፍ የጻፈ ወጣት ጋርም እናስተዋውቃችኋለን። ሌሎች መሰናዶዎችንም አካተናል። ከምሽቱ የጋቢና መሰናዶ ጋር ኤደን ገረመው አብራችሁ ቆያለሁ። ኤልያስ አስማራ ደግሞ በድምጽና ምስል ምህንድስናው አብሮኝ ያመሻል። መሰናዶው በጥራት ወደ እናንተ እንዲደርስ ከጀርባ ሆኖ በስራ ላይ ካሉ ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እጋብዛለሁ። ከራሳቸው አልፈው ለማህበረሰቡ የሚበጅ ስራን የሰሩ ሴቶችን እውቅና ለመስጠት ያለመው ድንቅነሽ ሽልማት ስነ ስርዓት በሳምንቱ ማገባደጃ በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት ተከናውኗል። ድንቅነሽ በሰሯቸው ስራዎች ልክ እውቅና ያላገኙ ሴቶችን በማግላት ለተተኪው ትውልድ መነቃቃትን ለመፍጠር አላማ እንዳለውም ተነግሯል። ሀብታሙ ስዩም ዝግጅቱን ታድሞ ያሰናዳው ዘገባ ቀጥሎ ይቀርባል።
የንቃትና የማብቃት ምሽት። ይህ ከተለያዩ የዩናይትድ ስቴትስ ግዛት የመጡ ትውልደ ኢትዮጵያውያን የታደሙበት ልዩ ዝግጅት የተሰጠው መጠሪያ ነው። በስራዎቻቸውና ስኬቶቻቸው ለሌሎች ተምሳሌት ለሚሆኑ ሴቶች የሚገባቸውን ክብርና እውቅና ለመስጠት ያለመው የድንቅነሽ ሽልማት መርሃ ግብር የመጀመሪያው የገጽ ለገጽ ክንውን ነው። ሉሊት ያሲን ከመርሃ ግብሩ አዘጋጆች መካከል አንዷ ናት።
በመሰረቱ ይሄንን ዝግጅት ስናዘጋጅ እኛ በደንብ ሚዲያው ላይ የሚታወቁ ብዙ ሰው ሸለማቸውን ምናምን ሰዎች ሳይሆን ሞር ላይክ ብዙ ስራ የሚሰሩ ግን ደግሞ ያልታዩ መደነቅን ያላገኙ ሰዎችን ማድነቅ፣ በዋነኝነት ደግሞ ለሴቶች ነው ፕሮግራሙ ሪሊ የቆመውና እነሱን ለነገ የበለጠ እንዲሰሩ እንዲያበረታታ ነው። ሌላው ለተከታይ ትውልድ ደግሞ እኛ ዛሬ ጀምረናል፣ ነገ ታናናሾቻችን መጥተው ከኛ በተሻለም ሁኔታ ሰፋም ባለ ሁኔታ ይሄ ነገር እንዲቀጥል እንደ ኢትዮጵያዊ የሚያስፈልገን ነገር ነው። መደጋገፉም መተዋወቁም ያስፈልጋል ብለን ስላሰብን ነው ይሄን ዝግጅት ማዘጋጀት የወደድነው።
ድንቅነሽ ሽልማት መርሃ ግብር የዛሬ 3 ዓመት ጀምሮ በተለያዩ ዘርፎች የስኬት አሻራቸውን ያኖሩ ሴቶችን ሲሸልምና እውቅና ሲሰጥ ቆይቷል። የኮቪድ ወረርሽኝ የፈጠረውን መራራቅ ተከትሎ በርቀት መላዎች ብቻ ሲደረግ የቆየው ስነ ስርዓት ሰዎች በአካል በተገኙበት አዳራሽ በዚህ መንገድ ሲከናወን ይህ የመጀመሪያው ነው። ተቋሙ ተሸላሚዎችን የሚመዝንበት የራሱ መስፈርትና ሂደት እንዳለው ሰምተናል። ሌላኛዋ የሽልማት መርሃ ግብሩ አዘጋጅ ጀሚላ መብራቱ እንዲት አብራራልናለች።
የምናደርገው ለፐብሊክ ለህዝቡ ፎርሙን እንለቃለን በዌብሳይታችን ላይ በየሶሻል ሚዲያዎቻችን 7 ወር አካባቢ ሲቀረው ጀምሮ እንለቃለን። ከነመስፈርቱ እዛ ጋር አውጥተን ለእያንዳንዱ ካተጎሪና ኖሚኔሽን እንሰበስባለን። በየአካባቢያችን ካሉ ሰዎችም እንሰበስባለን። ከዛ ውስጥ ተጣርተው ያንን ኳሊፋይ የሚያደርጉ በተለይ ደግሞ እኛ አንደኛው የተነሳንበት አላማ በተደጋጋሚ ሽልማት ያገኙ የምናቃቸውን ሰዎች ሳይሆን ሞር ወጣ ያሉ ከመሃል ሀገር ወጣ ያሉ ማይኖሪቲ የሆኑ ብዙ ሽፋን ያላገኙትን ታርጌት እንደማድረጋችን እነሱን አይነት የሚያሟላልን ስናገኝ በዛ መስፈርት መሰረት ለሽልማቱ እናመጣቸዋለን ማለት ነው።
ጀሚላ፣ ይህን መሰሉ የክብርና እውቅና ምሽት ከተሸላሚዎች የተሻገረ ማህበረሰባዊ እርባና እንዳለውም ታስረዳለች።
የሰራችሁት ድንቅ ነው፣ ወደነዋል። አርአያን መሆን ይችላል ስንላቸው ለነሱ ነው የሞራል ሰፖርት ነው። ለሌሎቻችን ደግሞ ኢንስፓይሬሽን ነው። በያለንበት አካባቢ ፖዚቲቭ ለውጥ ማምጣት እንደምንችል ሰው ከዚህ በፊት የሸለምናቸው ለምሳሌ አንድ ሴት ከጋምቤላ በጣም ሪሞት ወደ ሆነ ኤሪያ አካባቢ በጣም የሚገርም ድንቅ ስራ እየሰራች ያለች ህጻናትን እንደዚህ ጥቃት የደረሰባቸው ህጻናትን ሰብስባ የምታሳድግ ሴት ነውና ለዚች እሷን ለምሳሌ ብናነሳት ለሷ ስራሽን አይተነዋል፣ አድንቀነዋል፣ በርቺ ነው። ለሌሎቻችን ደግሞ በያለንበት ሁኔታዎች ሳያገዱን ኮንዲሽኖች ሳይወስኑን ፖዚቲቭ ለውጥ ማምጣት እንችላለን ማለት ነው።
በዚህ አመት በአምስት ዘርፉ አምስት ኢትዮጵያውያንና ትውልደ ኢትዮጵያውያን ለሽልማት በቅተዋል። በማህበራዊ አገልግሎት ዘርፍ በአረብ ሀገራት የሚኖሩ ኢትዮጵያውያን ላይ ትኩረቱን አድርጎ የሚንቀሳቀሰው እኛ ለኛ በስደት ድርጅት መስራች ባንቺ መር ተሸላሚ ሆናለች። በአመታት ውስጥ በዘለቀው ህግ ተኮር የቀለም ትምህርት ስኬቶቿ የተመሰገነችው ሰዓዳ ሁሴን አደን በትምህርት ልቅና ዘርፍ ከዘንድሮ ተሸላሚዎች መካከል አንዷ ሆናለች። በንግድ መስክ ስኬት በቨርጂኒያ አሌክሳንድሪያ የሚገኘው የአቢሲኒያ ገበያ ባለቤት ሊሊ ዳምጠው ተሸላሚ ስትሆን በአመራር ብቃት ዘርፍ ኤጁኬሽን ፎር ኤክሰለንስ የተባለውን ድርጅት ጨምሮ የተለያዩ ፖሊሲ ተኮር ለውጥ ለማምጣት የሚጥሩ ተቋማት መሪና አማካሪ ሆና የሰራችው ሳራ ግርማይ እውቅና ተሰጥቷቸዋል። ሴቶችን በሚመለከቱ ሀገራዊና አህጉራዊ እንቅስቃሴዎች ለአመታት ያቅማቸውን ያበረከቱት በድሪያ መሐመድ ደግሞ የእድሜ ዘመን ተሸላሚ ሆኗል። እንዲህ ያለው የሽልማትና የእውቅና ምሽት ለተተኪው ትውልድ የሚኖረውን ፋይዳ በተመለከተ ሐሳቧን ያጋራችን ደግሞ በዕለቱ የበጎ ፍቃድ አገልግሎት ስትሰጥ ያገኘናት የአሜሪካን ዩኒቨርሲቲ የፊልምና ሚዲያ ተቋም ዘርፍ የሁለተኛ ዲግሪ ተማሪ ረዳት ነገደ ናት።
በእርግጥ በተለይ እዚህ ሀገር ስትኖር በጥቁርነት በሴትነት ምናምን አንተ የሚመስል ሰው አይተ እኔም እኮ እዛ ቦታ መድረስ እችላለሁ የሚለው ውስጥ ላይ አድር ይችላል እና እንደዚህ አይነት ለዛውም እንደዚህ በዲሲ አካባቢ ልክ በምትሮርበት አካባቢ እንደዚህ ሰው ትልቅ ነገር ሰርቶ ትልቅ ቦታ ደርሶ ሲሸለም ስታይ በተለይ ለወጣቱ እኔም ከዛ መድረስ እችላለሁ እኔም አቅተኝም የሚለው ነገር ወይም በፈረንጆቹ ሪፕሬዘንቴሽን የምንለው እሱ ትልቅ ተዋጽኦ አለው እያምናለሁ።
ድንቅ ነሽ የሽልማት መርሃ ግብር ከሞላ ጎደል በራስ ተነሳሽነት በሚንቀሳቀሱ ሴቶች የግልና የጋራ ልፋት ዛሬ ላይ የደረሰ ተቋም ነው። ተቋሙ በአቅም ተጠናክሮ በቂ እይታ ያላገኙ ባለውለታዎችን ወደፊት ማምጣቱን ይቀጥል ዘንድ ማህበረሰባዊ ድጋፍን እንደሚሻ ያስታወሰችን ከመርሃ ግብሩ አዘጋጆች መካከል አንዷ የሆነችው ሉሊት ያሲን ናት።
የማህበረሰብ ድጋፍ በደንብ ያስፈልጋል። ላለፉት 4 ዓመታት ቨርቹዋል ነበር ዝግጅቱ። ዘንድሮ ነው በአካል ተገናኝተን እስቲ እንየው ብለን የተነሳ ነው እና እስካሁን ድረስ ያለው ነገር ደስ ይላል። ግን ደግሞ የበለጠ እንድንሰራ የበለጠ እንድንበረታታ ማህበረሰቡ ከዚህ በተሻለ እንዲደግፈን ከዚህ በተሻለ እንዲያግዘን።
የሴቶች ስኬትና ፈተና በይበልጥ በሚወሳበት የአውሮፓውያኑ ማርች ወር መጀመሪያ ሳምንት በተደረገው በድንቅነሽ የሽልማት ስነስርዓት ላይ ስኬታማ ሴቶች ልምዳቸውን ያጋሩበት አፍታ ተስተናግዷል። የአደባባይ ተናጋሪዎች ለታዳሚዎች አነቃቂ ሐሳቦችን አሰምተዋል። ገጣሚዎች በስነ ጽሑፋዊ ስራዎች የብርታትና የንቃት መልእክቶችን አስተጋብተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ለህቀት የንባብ ባህል ማጎልበቻ ማዕከል ከ4 ዓመታት በፊት በጥላሁን ማሞ የተመሰረተ ቤተ መጻሕፍት ነው። ጥላሁን ከነበረው የማንበብ ፍቅር በመነሳት ያለውን ለማጋራት እንደወሰነም ይናገራል። ለህቀት ባለፉት ዓመታትም ከበጎ ፍቃደኞች ጋር በመሆን ማንኛውንም ሰው ሊጠቀምበት የሚችል የንባብ ስፍራ መሆንን ችሏል። በተጨማሪም ደግሞ የተለያዩ የመጻሕፍት ሂሶችና ውይይት የሚደረጉበት እንዲሁም ደግሞ በክረምት ወራት ወጣቶች ለንባብ የሚሰባሰቡበት ስፍራ መሆን እንደቻለም ጥላሁን ይናገራል። ማዕከሉ በቅርቡ 2ኛ ቅርንጫፉን እዛው አዲስ አበባ ውስጥ ከፍቷል። ስለ ቤተ መጻሕፍቱ አመሰራረትና እየሰሩት ስላለው ስራ የቤተ መጻሕፍቱ መስራችና ስራ አስኪያጅ የሆነው ጥላሁን ማሞና ተገልጋዮች ከአሜሪካ ድምጽ ጋር ቆይታ አድርገዋል። ቀጥሎ ይቀርባል። ጥላሁን ማሞ ከመጻሕፍት ጋር ተጣብቆ እንዳደገ ይናገራል። በህይወቱ ዋጋ የሚሰጠውና የሚያስደስተው ነገርም መጽሐፍት ነው። ይሁን እንጂ ከልጅነቱ አንስቶ በቂ የሆነ የመጽሐፍት አማራጭም ሆነ የማንበቢያ ስፍራ አለመኖሩ ቅሬታ ያጭርበት እንደነበረም ይገልጻል። ከዚህ በመነሳት ከአመታት በፊት ለህቀት የንባብ ባህል ማጎልበቻ ማዕከልን ሊከፍት ችሏል።
እንግዲህ ከዛሬ 4 አመት በፊት ነው እኔ ያው ብዙ ማለት ያ አነባለሁ ብዙ መጽሐፍቶችን አነባለሁ አንድ አብራምናምናም ተምጃለሁ ከዚህ መጽሐፍቶችን አነባለሁ ከበኋላ ያው እኔ ተከለኝ ደግሞ እንደ ማህበረሰብ ለማህበረሰቡ ደግሞ ተጠማኝ ከዛ አንጻር ተነስቼ ነው ለማጋጠም ኢትዮጵያ የመዞር ግላል እንጂ ነበርና በአብዛኛው ማህበረሰባችን አናነብም እንደ ባህል አናነብም በቃ ስለዚህ አናነብም የሚለው ነገር ደግሞ ብዙ ይነገራል ኢትዮጵያ ላይ ክብር መደበቅ ከፈለክ ካበሻ መጽሐፍ ውስጥ አርግተው ሊተረካል አናነብም የሚል ነገር እንሰማለን ስለዚህ ያንን ከማስተጋባት የኔን ድርሻ መወጣት እችላለሁ የሚል ሀሳብ ውስጥ የተጸነሰ ከዛሬ 4 አመት በፊት ቦሌ አብሮስ ደንበር ፊት ለፊት አብሮስ የሚባል ህንፃ ላይ አንድ 2 ክፍል ወደ 30 ካሬ የሚሆን ቦታ ተከራይቼ ቤቴ በነበረ መጽሐፍና ወደ 600 መጽሐፍት የሚሆንበትን ሰብስቤ ነው የጀመርኩትኝ። ከዛ እሱ ነው እንግዲህ እሱ አደገና በኋላ በደንበር ድርጅት ካሳደግኩት 2 አመት ሆኖ በዛ መልክ ነው እንግዲህ የጀመርኩት ማለት ነው።
ጥላሁን በአሁኑ ሰዓት ወጣቶች ለእድሜያቸው የሚመጥን መዝናኛ በማጣት ጊዜያቸውን በፊልሞች በፑልና ቤቲንግ በተሰኘው ቁማር ማሳለፋቸው እንደሚያሳዝነው ይናገራል። ቦሌ አካባቢ ከተከፈተው ከመጀመሪያው ቤተ መጽሐፍቱ ተሞክሮ በኋላም በቅርቡ ደግሞ ሀያት አካባቢ 2ኛ የልህቀት የንባብ ባህል ማጎልበቻ ማዕከል መክፈቱንም ይገልጻል።
የሆኑ ሰዎች መጠው ቁጥሎ ሲያነቡ ደሰታለሁ። የሆኑ ሰዎች መጠው ስለመጽሐፍ ሲያወሩ ደስ ይለኛል። ምክንያቱም የሚያነብ ሰው ካለ መወያየት ይቻላል፣ መነጋገር መግባባት ይቻላል። እና እንደ አንድም ኢትዮጵያዊ ደግሞ ሀገራችን አሁን ያለችበት ሁኔታ ወሬን ስመለከት አስተያየት አንዱ አለመደማመጣችንና አለመግባባታችን አለማንበባችን እንደሆነ ግልጽ ነው። እና እንደውም ቤንጃሚን ፍራንክሊን የሚባለው ሰው የሚናገረው ነገር አለ አይደለ? የተሰራ አእምሮ የፈረሰን ከተማ ይገነባል ይላል። የፈረሰ አእምሮ ደግሞ ፍራንክ ከተማ ያፈርሳል ማለት ነው። እዛ ጥፋቱ ምን ቢማወጣ ይችላል? ከጥፋቱ መቀነስ የሚችለው አንድ ተጠር መጣል ከቻልኩኝ በሚል ያው እንግዲህ አንድ ተከፍቶ 2ኛ ቤተ መጽሐፍት መክፈት ችለናል። እንግዲህ አያት ላይ ያለው ቤተ መጽሐፍት እንግዲህ ከዚህ ከቦሌ ተነስቶ ነው ከአብሮች ተነስቶ 2ኛው ላይብረሪ ተከፈተው። አንዱ ስኬት እሱ ነው መብዛቱ። ሌላኛው ደግሞ ምንድነው የሚያነቡ ሰዎችም ቁጥር መብዛቱ የሚዋሱም ሰዎች ቁጥር መብዛቱ ራሱን የቻለ አንድ ስኬት ነው።
ጥላሁን ከዚህ በተጨማሪም የመጽሐፍት ግምገማ እንደሚያካሂዱና ሌሎች ስራዎችም እንደሚሰሩ ይናገራል።
እኛ እንግዲህ የመጽሐፍ ንባብ የመጽሐፍ እንትንም አለን ግምገማ እናካሄዳለን። አንዳንድ ጊዜ ሰፈር የተጻፉ መጽሐፍቶችን ጸሐፊዎችን እንጋብዝና ጣቱን ጠርተን ውይይቶች እናደርጋለን። በዚህ መልክ እናደርጋለን። አሁን እንደውም ስናቆም ብዙዎቹ ይጠይቁናል። ያው ብዙ ጊዜ እነግራቸዋለን የፋይናንስ ችግር ስላለ ማድረግ አልቻልንም እንላቸዋለን። እና የሚያነቡ ሰዎች ጥሩ ነው፣ እድገቱ ፕሮግረሱ ጥሩ ነው።
አቶ ገመችስ ብርሃኑ የመንግስት ሰራተኛና ተማሪ ናቸው። በአንድ አጋጣሚ ለሌላ ጉዳይ በሄዱበት ከልህቀት የንባብ ባህል ማጎልበቻ ማዕከል ጋር እንደተዋወቁ ይናገራሉ።
ያው ልቀት ለብሬ ያወቅኩት በአጋጣሚ ነው። እና እኔ በሙያዬ የሂሳብ ባለሙያ ነኝ። በሌላውም ደግሞ የማርኬቲንግ ምንና ላይብረሪውን የማንበብ ፍላጎቶቹም ስላለኝ በትርፍ ጊዜ ስለማነብ እንጂ ላይብረሪው ከኔ እንትን ጋር የተለያየ ነገር አለው ብዬ አስቤበት አልነበረም ወደ ላይብረሪ የሄድኩትና በዚህ አጋጣሚ ግን ብዙ አይነት መጽሐፎች አግኝቻለሁና ተጠቅሜበታለሁ። አባልነት ወር ክፍያም የሚያስፈልገው አይነት ላይብረሪ መስሎኝ ነበርና ጎራ ብዬ ግን ስጠይቅ ማንም ሰው በተመቸው ጊዜ ገብቶ የራሱንም ማንበቢያ ወር ላፕቶፕ ይዞ ገብቶ ማንበብ እንደሚችልና እዛም ያሉትን መጽሐፎች መዋስ እንደሚችል ሲያስረዱኝ ያም በነፃ መሆኑን ሲነግሩኝ በጣም ነው የተገረምኩትና ያው ባለንበት የሀገራችን ሁኔታ እንደዚህ አይነት ላይብረሪ ትልቅ ህንፃ ላይ በነፃ ለሰፊው ህዝብ ማቅረብ መቻል በጣም ስለደነቀኝ እኔም በራሱ እነሱን መርዳት አለብኝ ብዬ ላይብረሪ ፕሮጀክት ጀምሮ ያለው
ለክ እንዳቶ ገመችስሉ ኤባ እስራኤልም የንባብ ማጎልበቻው ማዕከል ላለፉት 3 አመታት ተጠቃሚ ሲሆን በተመጻፍቱም ለአንድ አመት ያህል በበጎ ፈቃደኝነትም ማገልገሉን ይገልጻል። ቀረብ ብሎ ካየው ታዲያ አሉ የሚላቸውን ተግዳሮቶችም ተቆሟል።
ማንበብ ከጀመርኩኝ መጻፍቶችንም መዋዋል ከጀመርኩኝ አንድ 3 አመት ሆኗል። ቮለንቲር አድርጌ የተወሰነ ጊዜ ስለሰራሁኝ ሞር ለማንቺ ያለው ዛ አይምሰባን ስራዎች ፕሮጀክቶች አሏቸው ጥናቶችም ማድረግ ይፈልጋሉ። ግን በአብዛኛው አንድ የፋይናንስ ችግር አለ። ምክንያቱም በጣም ጥቂት ቮሉንቲሮች ሰፖርት ነው ያለው ብዙ ሰፖርት የለውም። በአብዛኛው ፋውንደሩ ላይ ነው በቃ እንትን አድርጉ ያለው ላይብራሪ ጥናቶች ያስፈልጋሉ። እንደሚታወቀው እኛ ሀገር ብዙ የንባብ ባህል የለም። ጥናት ያስፈልጋሉ። ሊቀት ራሱ የያዛቸው ፕሮጀክቶች አሉ። ለነዚህ ሁሉ መሳካት ደግሞ አንድ ፋይናንሻል ሰፖርት በጣም ብዙ ያስፈልጋል።
የልህቀት የንባብ ባህል ማጎልበቻ ማዕከል ሸክሞች በሱና በበጎ ፈቃደኞች ላይ ማረፋቸውን ይናገራል። ይሁን እንጂ የገንዘብ ድጋፍ ቢያገኝ በተለይም ደግሞ በቂ የሆነ የወጣቶች ጊዜ ማሳለፊያ በሌለባቸው ከመሃል ከተማ በራቁ ሰፈሮች ላይ ተጨማሪ ማዕከሎች በመክፈት የንባብ ባህልን ለማጎልበት ህልም እንዳለው ይገልጻል።
አንድ 3-4 አመት ተርፍ እንደው ሾርት ፕላን ብለን ያወጣናቸው ሀሳቦች አሉ። በፋይናንስ ብናገኝ ለምሳሌ አሁን ቦሌ አራብሳና የታበገ የሚባል ኮንዶሚኒየሞች አሉ። በጣም ብዙ ሺህ የሚኖርባቸው የተለያዩ ኤሪያዎች ናቸው። ያ እንግዲህ ወደ መገናኛ ለመውጣት አንድ ሰው ከቦሌ አራብሳ ቢነሳ 25 ብር ላይ ይከፍላል። ወደ መገናኛ ለመውጣት በጣም ሩቅ ቦታ ነው። ያ ቦታ ላይ ደግሞ የኮንዶሚኒየም ደግሞ እና በአብዛኛው የድሃ ማህበረሰብ ነው ያለው። ስለዚህ እዛ አካባቢ አሁን ቅዶች አሉ። ገንዘብ ብናገኝ እዛ አካባቢ ቦሌ አራብሳ ኮንዶሚኒየም አካባቢ ብንከፍትላቸው የተማሪ መጽሐፍት አጋዥ መጽሐፍት ሰዎችን ብናደርግላቸው እዛ አካባቢ ያሉ ተማሪዎች እዛ ያሉ ወጣቶች ማንበቢያ ስፍር ያገኛል። ግን ያው ፋይናንስ ለሌለን ይቆም ነው። ሌላኛው ደግሞ በመንግስት ኢንስቲትዩት ውስጥ ከመንግስት ማስፈቀደ የተንቀሳቀሱ እንቅስቃሴ ነው። ከ1-8 እንደ ማሳያ የሚሆን ፕሮጀክት ለመስራት ፍቃድ ከክፍለ ከተማ ወስደን እንቅስቃሴ ጀምረን ነበር። እዛ ላይ ደግሞ ተማሪዎቹ ከትምህርታቸው ጎን ለጎን የንባብ ባህላቸው እንዲተገብረሉ የሚል ፕሮጀክት ሰርተን ነበር። ስለም ያው በፋይናንስ ምክንያት ሆልድ አድርገናል። አሁን በቅርብ ከመንግስት ጋር የጨረስነው ኢንዶር እና ወደ ገለሪ ወጥራ ማሰለጫ ላይ አንድ ትልቅ ፕሮጀክት አለ። ያ ዲዛይን ወደ 9.2 ሚሊዮን ብር አካባቢ ተብሎ ተጠና ማለት ነው። ና ኦልሬዲ ትንሽ ነገር ነው። ብዙ ስፖንሰሮች እየፈለገ ነው። ባንኮች እየጠየቀ ነው። ቴሌብሪቲዎች እየጠየቀ ነው። ገና እንግዲህ ፕሮሞሽን አደረጉልንም ግን ተስፋ እያደረግን ያለን እንቅስቃሴ አለ። እንደዚህ አይነት እንቅስቃሴዎችን ለማድረግ ብዙ ስራዎችን ለመስራት የፋይናንስ ተግዳሮታችን ከፍተኛ ነው።
ለህቀት የንባብ ባህል ማጎልበቻ ማዕከል መስራችና ስራ አስኪያጅ ጥላሁን ማሞ በአጋርነት አብሮት የሚሰሩ ተቋማትንና ግለሰቦችን ድጋፍ እንደሚሻ የገለጸ ሲሆን በተለይም ደግሞ ንባብና ወጣቶች ላይ ትኩረት ተደርጎ ሊሰራ እንደሚገባ አጽንኦት ሰጥቷል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ የተለያዩ ሰዎች ራሳቸውን ስለማጥፋታቸው በተደጋጋሚ በማህበራዊ መገናኛ ብዙሃን ላይ ይሰማል። ማህበራዊ ሚዲያው ከቀደመው ጊዜ የበለጠ መረጃዎችን እንድንሰማ ማድረጉ እንዳለው ነው። ራስን ማጥፋትን በተመለከተ ጥናት ያጠናው የኢትዮጵያ ሕክምና ማህበር ኢትዮጵያ ውስጥ በየዕለቱ 30 ሰዎች ራሳቸውን እንደሚያጠፉና በዚህ ምክንያት ደግሞ ቢያንስ 150 ሰዎች ቀሪ ህይወታቸውን የሚወዱት ሰው ራሱን በማጥፋቱ በሚያስከትለው መዘዝ ጥላ ስር እንደሚያሳልፉም አመላክቷል። ለመሆኑ ሰዎች ራሳቸውን እስከ ማጥፋት የሚያደርሳቸው ምክንያት ምንድን ነው? መፍትሄው ስትል ስመኝሽ ቆየ ራሱን ለማጥፋት ወክሮ በህክምና እርዳታ በመትረፍ ወደ ራስ መመለስ የተሰኘ መጽሐፍ የጻፈውን ወጣት ሄኖክ አምዴ አካለ ወርቅን አነጋግራለች። ቆይታቸው ይቀጥላል።
ስሜ ሄኖክ አምዴ አካል ወርቅ ነው። የተወለድኩት አዲስ አበባ ነው። ሃይስኩልም መጀመሪያ ሊሴ ገብረ ማርያም የፈረንሳይ ትምህርት ቤት ተማርኩት። ከዛ በኋላ ግሪክ ስኩል፣ ግሪክ ኮሚኒቲ ስኩል የሚባል የብሪቲሽ ክሪክለም ያለበት ትምህርት ቤት ነው የተማርኩት።
ሄኖክ እንደነገርከን ጥሩ የሚባሉ ትምህርት ቤቶች፣ ጥሩ የሚባል ህይወት ውስጥ ነው የኖርከው ያደግከው። ግን ገና ልጅ ያለህ ነው ያይምሮ ጭንቀት ወይም የመረበሽ ስሜት የጀመረ መነሻው ምን እንደሆነ ታውቃለህ? በልጅነት የነበረው ያይምሮ ጭንቀት ወይም የመረበሽ ስሜት ከየት እንደመጣ?
በልጅነት ቅልፍ መተኛት አልቻልኩም ብዬ ስል ያው ቤተሰብ አይ ፍራቻ ስለሆነ ነው አይ የሚያልፍ ነገር ነው ብሎ ችላ ብሎ የሚታለፍ ነገር አለ። እንግዲህ በዛ ጊዜ አባቴ በተደጋጋሚ ለብዙ አመት ፍራቻ ውስጥ ስለነበርኩኝ ከእናቴ ጋር ተመካክሮ እንግዲህ ለምን ሳይኮሎጂስት አናሳየውም ቻይልድ ሳይኮሎጂስት እናሳይና መፍትሄ እንፈልግለት ብሎ ሀሳብ አቅርቦ ነበር። እናቴ ደግሞ በመንፈሳዊ ሳይድ ወይ ቤተክርስቲያን በተደጋጋሚ ቢሄድ ወይ መጽሐፍ ቅዱስ ጥናት ቢኖረው በሚለው በሁለቱም አቅጣጫ ሀሳብ ቀርቦ ነበር። ግን በሁለቱም ባሰቡት ሀሳቦች ስላልተሰነ ያው ፍራቻው ቀጥሎ ምን ብሎ ይሄደበታል። ስለዚህ በዛ ሰዓት ቤተሰብ ትኩረት አድርጎ ለምሳሌ አሁን ቻይልድ ሳይኮሎጂስት አባቴ ብሎ ቻይልድ ሳይኮሎጂስት ባና ግኖሮ መፍትሄ ሊገኝ ይችል ይሆናል። በመንፈሳዊም ሳይድ ደግሞ እናቴ እንዳለችው በመንፈሳዊ ሳይድ ለምንድን ነው ሄደች በዚህ እድሜው መንፈሱ የተረበሸውን ቅልፍ የሚያጣው የሚለውን መፍትሄ መገኘት ይችል ነበር። ግን ያው እንደሚታወቀው በእኛ አሁን ይህንን ዋናው መጽሐፍ ጻፍኩበት ምክንያት እኛ ባህል ውስጥ እንደዚህ አይነት ነገር ትኩረት ስለማይሰጠው ወጣቶች ብዙ ልጆች የጭንቅ መንፈስ ወይም ደግሞ የሀዘን መንፈስ ዲፕሬሽን ኤንግዛይቲ የሚባለው ኤክስፒሪየንስ የሚያርጉታል።
እንግዲህ እያደግክ ስትመጣ ይህ ስሜት ከጊዜ በኋላ በሱስ አስያዥ ንጥረ ነገሮች እንደተተካ ትገልጻለህ። እና ይህ የሆነው ምናልባት አሁን እንዳልነው በልጅነት የነበረ መረበሽ ወላጆች በቅርብ ቢያስተውሉትም ወደ እርዳታ ባለማምራቱ ወይም በልጅነት እርዳታውን ባለማግኘትህ
ከአሁን እንዳነሳሽው ቅዠቱ ወይም ደግሞ የፍራቻው እየታከመ እየዳነ ሲመጣ ደግሞ ወደ ሌላ ደግሞ ባህሪ እየተለወጠ መጣ። እስከ መጨረሻው ልጅነት የለም እያደገ ሲመጣ ሌላ አይነት ነገሮች ይመጣሉ። ሁሉም ነገር ተመልሶ የሚሄደው ወደ ልጅነት ነው ዋናው መሰረቱ። ያንን መሰረት በዛ ሰዓት ስላልተስተካከለ ወደፊት ደግሞ ካለፈ በኋላ አይስተካከልም ማለት አይደለም። ግን እሱንም ደረጃ ደግሞ ለማስተካከል እርምጃ ውሳኔ መወሰን ያስፈልጋል። እና ልጅም ሆነ ወጣትም ሆነ ትልቅ ሰውም ሆነ የአይምሮ ጭንቀት ሆነ ወይም የመንፈስ መረበሽ እኛ ውስጣችን ያለውን አንድ ሰው ውስጡን ያለውን ካላወራውና ካልተናገረው ሐኪሙ ሳይካትሪስት ሆነ ሳይኮሎጂስት መፍትሄውን ሊሰጠን አይችልም መድኃኒቱን ይሰጣናችሁ።
መጽሐፍ ላይ አሁንም ለመለስና በኋላ ላይ ደግሞ የወላጆች ፍቺ መጣ ያንን ትገልጻለህ። ምናልባት በወላጆች መካከል የነበረው አለመስማማት በልጅነት አፍነህ ያስከውና የሚረብሽ ስሜት በኋላም ለሚያጋጥሙ የአእምሮ መታወቆች ምን ያክል አስተዋጽኦ አድርጓል ትላለህ?
እኔም ወንድሜም በዛ ሰዓት አለመቀበል አለ። ለምሳሌ አሁን ሲጨቃጨቁ ካየን እንዳላየን መሆን፣ ችግር አለ ብለን ካለን እንደሌለ መሆን ዲናይል ማለት ነው። በቃ ምንም ነገር የለም ብለን ያለፍናቸው ብዙ ነገሮች ነበሩ። ግን በኋላ ላይ ወደ ውሳኔ ሲመጣ ያው መቼ ሰው ካልተስማማሩ ለመኖር በግድ መኖር አይቻልም። ግን እኔና ወንድሜ የነበርንበት እድሜ ትንሽ ከባድ እድሜ ስለነበር ወደ አሜሪካን ሀገር እንድንሸጋገር አስበን ስለነበር ተረብሸን ነበር። ወንድሜም በራሱ መንገድ አሳልፎታል፣ እኔም በራሴ መንገድ አሳልፌዋለሁ። ግን የራሳችን ቤት ውስጥ ፍቺ ይመጣል ብለን አልጠበቅንም ነበር። ስለዚህ ያ ነገር ሲመጣ ስላልተዘጋጀን ስለነበር የነበሩኝ ሌላ ችግሮች ተደራርበው እንደ አዲስ ይመጣሉ ማለት ነው።
እንግዲህ በዚህ ሁሉ አልፈ መጨረሻ ላይ ሲበዛብህ ራስን ወደ ማጥፋት ውሳኔ ሄደሃልና እንዴት ነበር ውሳኔው? ዛሬ ላይ ስታስበው አንድ ሰው ራስን የማጥፋት ውሳኔ ላይ የሚያደርሰው ምን ሲያጣ ነው?
አንድ ሰው ዝም ብሎ ከመሬት ተነስቶ ራስን ለማጥፋት አይሞክርም ወይም ደግሞ አይወስንም። በኔ የተፈጠረው እንግዲህ ከሱስ ጋር የተገናኘ ስለሆነ በጣም ብዙ ሱስ እጠቀም ነበር። ችግሮችን ለመርሳት ብዙ አይነት ውዥብር ውስጥ ነበርኩኝ። በዛ ሰዓት የምጠቀማቸው ሐሽሾች አይምሮ ውስጥ የሚፈጥሩት ኢምባላንስ አለ። እኔ የሚታየኝ ሌላው የማይታየው፣ እኔ የሚሰማኝ ሌላው የማይሰማው፣ በጣም ከባድ ጨለማ ክፍል ውስጥ ገብቼ ነበር። ራስን ለማጥፋት የሚደረሰው ራሳችን ስንስት ነው። የእግዚአብሔር እንግዲህ እኔ ክርስቲያን ስለሆንኩኝ እንደ ክርስቲያን የእግዚአብሔር ልጅ መሆኔን እስከ ራሳ ድረስ ደርሼ ነበር። ራሴን ስላልነበርኩኝ ነው ያንን ነገር የሞከርኩት።
ምናልባት መጽሐፍ ላናነበው ሰዎች በምን መልኩ ነው ያስሜት መጨረሻ ላይ ደራስ ማጥፋት ውሳኔ ስትደርስ ምንድን ያደረከው እንዴት ስለተታርፍ ቻልክ?
እንግዲህ ያው ብዙ መከለ ሪቪው እንዳላረገው ግን ምንድነው እግዚአብሔር እኔ ላይ ተአምሩን የሰራበት ቻፕተር ነው ብዬ የምለው እሱ ነው። ምክንያቱም እኔ የዛን ሰዓት ላይ ራሴን ለማጥፋት ሞክሬ የመጀመሪያ ትንት ነበር። ከዛም በኋላ ብዙ ሐሳቦች ይመጣሉ። ከዛም በኋላ እንደገና ለመሞከር መፈለግ ይመጣል። ብዙ ችግሮች አሉ። ከዛም በኋላ ግን ብዙም ዲስክሪፕቲቭ እንዳልሆን ያው መጽሐፉ ላይ ሁሉ ሰው እንዲያነበውና ያው ዋናው ምንድነው ራሴን ለማጥፋት ሞክሬ የሞትኩኝ መስሎኝ ምን አልሞትኩም። እዚሁ ቁጭ ብዬ ከእናንተ ጋር የማወራበት ምክንያት እግዚአብሔር ገና ነው ሰዓት ብሎ ስለመለሰኝ ነው።
እሺ፣ የቀረውን ዲቴሉን በርግጥ ከመጽሐፉ ላይ ወደ ራስ መመለስ ወይም በእንግሊዘኛ ማይንዲንግ ዘ ማይንድ በሚል መጽሐፍ አለ። እዛ ላይ ሙሉ ዝርዝሩ ያሳለፍከው የህይወት ታሪክ እዛ ላይ ይገኛል። ከዛ ላይ ማግኘት ይቻላል። እንግዲህ ያንተን እድል ያላገኙአሉ ራሳቸውን ወደ ማጥፋት ውሳኔ ሲደርሱ በወሰዱት እርምጃ ይሄን ሁለተኛ እድል ያላገኙአሉ። አንተ ግን ዛሬ ያችን መስመር አልፈህ ተመልሰህ የመኖር እድል አግኝተሃልና እስኪ ምናልባት በዚህ አይነት ስሜት ውስጥ ላሉ ወጣቶች ምን እንመትላቸው ነገር አለ?
በአሁን ሰዓት ኢትዮጵያ ውስጥ በጣም 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 አሰሪ ጊዜ ነው። ለምን በጣም ብዙ ብዙ ሐሽሾች ገብተዋል ኢትዮጵያ ውስጥ። ብዙ ተጠቃሚ አለ። እኔ ያንን ሐሽሽ በመጠቀሜና በማብዛቴ ነው ከራሴ ጋር ተጣልቼ ወደ ራስ ማጥፋት የደረስኩት። ስለዚህ ካላስፈላጊ ነገር መራቅ ባይርቁም እግዚአብሔር ካጠገባቸው እንዳለ ለኔ እንደታገለው እንደሚታገልላቸው እንግዲህ ክርስቲያን ስለሆንኩኝ አምናለሁ፣ ለነሱም አምናለሁ። ምንም ጨለማ ቢሆን አንድ ሻማ ብናበራ ጨለማዋ ተጠፋለች። ስለዚህ ተስፋ ያዘው ምላ
በቤተሰብ በሕክምና በሃይማኖት እርዳታ ማግኘት ስትጀምር ነው እንግዲህ ባንተ ላይ መጣውን ለውጥ ማየት የቻልነውና የዚህ ሁሉ እርዳታ እንዴት ትገልጸዋለህ? ምን ያክል አስፈላጊ ነው?
እናቴም አባቴም ወንድሜም ቤተሰቦቼም ዙሪያዬ በሙሉ ያሉት ደግፈውኝ መስማት የሌለብኝን ነገር ሸፍነውልኝ ብዙ ኢትዮጵያዊ ቤተሰቦች ሆኑ ጓደኞች እንደዚህ አይነት ታሪክ ወይም ኢንፎርሜሽን ባይወጣ ብለው ነው የሚታገሉትና የሚይዙት። የኔ ግን ቤተሰቦች አምነውበት ነው የመጀመሪያውን 1000 ኮፒ ያሳተሙልኝ። ስለዚህ ከእግዚአብሔር በኋላ በቤተሰቦች ድጋፍ ነው እዚህ የደረስኩት። በመንፈሳዊ ዓለም ደግሞ ያው ትንሽ ጠንከር ብዬ ወደ ንስሐ አባቴንም እያማከርኩ ሳይካትሪስቴንም እያማከርኩ ህብረተሰቡንም እያማከርኩ ቤተሰቦችንም እያማከርኩ ነው ያለሁት።
ሄኖክ፣ ፈቃደኛ ሆነህ ያሳለፍከውን ከኛ ጋር ለማጋራት ስለተገኘ እናመሰግናለን። በሌላ ጊዜ ደግሞ በሌላ መልኩ እንደምንገናኝ ድጋሚ ተስፋ አደርጋለሁ። በጣም አመሰግናለሁ።
እኔም በጣም አመሰግናለሁ አክብራችሁ ስለጋበዛችሁኝ እና እድሉን ስለሰጣችሁኝ ለማካፈል። እግዚአብሔር ያክብርልኝ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ ተመልካቾቻችን፣ ከአሜሪካ ድምጽ ዋሽንግተን ዲሲ ተዘጋጅቶ የሚቀርብላችሁ የማክሰኞ ምሽት መጋቢት 5 2015 ዓ.ም ተመረጥ መሰናዷችን እዚህ ላይ ተጠናቀቀ። በዝግጅታችን ላይ ያላችሁን አስተያየት በቪያማሪ ከፌስቡክ ገጽ ላይ ታደርሱን ዘንድ በአክብሮት እንጋብዛለን። አብራችሁ ስለነበራችሁ እያመሰገንን የደንገረመ መሰናዶን በመምራት ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። እናንተም በነገው ምሽት ተጠብቁን ዘንድ በድጋሚ እንጋብዛለን። ሰላም ጤና ይስጥልን። Then I do.